እግዚአብሔርን እጅግ አድርገን እናመሰግናለን። በእርግጥ መንፈስ ቅዱስ ጉዳይ ያለው ቃል አለው። ጌታ ስሙ ይባረክ። አሜን ነው። ከዝማሬ ከጸሎት ጀምረን በዝማሬ ቀጠልን። ቃሉ አንድ አይነት ሀሳብ ነው ሁሉም ያለው። እግዚአብሔር በእርግጥ ሊለን የወደደው የፈለገው ነገር አለ። ጌታ ይባረክ። ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሲናገር ከኔ ወስዶ ያሳስባችኋል አለ ስለ መንፈስ ቅዱስ። እግዚአብሔር ስሙ ይባረክ። አሜን ነው። ጌታ እግዚአብሔር ስሙ ይባረክ። ስለ እረኝነቱ ዘመርን። አረሳም ውለታውን አረሳም አረሳም እያልን ዘመርን። ጌታ ይባረክ። አሜን ነው ወይ?
አሜን።
እግዚአብሔር ይባረክ። የእኔ መልእክት የለስ ደግሞ እግዚአብሔር የእግዚአብሔርን ምስጋናውን ሁሉ ለሴቶቹ አትርሺ፣ ለወንዶቹ አትርሳ ነው። ጌታ ይባረክ። አትርሳ አንረሳም ብለን ዘመን አረሳም ብለን ዘመን። እግዚአብሔር ስሙ ይባረክ። ዝማሬ ላይ ጌታ ይባረክ። አንረሳም ብለናል። አንረሳም ብለናል። በህይወት በኑሮ ውስጥ ደግሞ አለመርሳት ሌላ ጉዳይ ነው። በኑሮ ሳይረሱ መገኘት ደግሞ ሌላ ጉዳይ ነው። ጌታ ይባረክ። አሜን ነው። እና የዘመርን በቃ ያረሱ ሰዎች ትዛሉ እግዚአብሔርን ምስጋናውን ወይም የእግዚአብሔርን በጎነት የእግዚአብሔርን መልካምነት ሊያስረሳ የሚችል አንዱ ምንድን ነው? መከራ ነው አይደለ? ትስማማላችሁ? መከራ አይነቱ የተለያየ ነው። መከራ ያስረሳል። እኔ ግን ከዛ ሌላ ነው የምነግራችሁ። ስለ መከራ ለማንሳፈል ግን በመከራ ውስጥ ያሉትን ምሳሌ ልንገራችሁ። ትዝ ያሉኝን ስንዘምር አሁንም ቁጭ ዝም እያሰላስላቸው ነበር። እኛ አሁን በመልካም ኑሮ ውስጥ ሆነን ዘምረናል እያልኩኝ፣ ግን ደግሞ በከባድ ነገር ውስጥ ሆነው ያረሱ ሰዎች ትዝ አሉኝ። እናንተም ወደ አይኖራቸው ሊመጡ ይችላሉ፣ ሌሎችም ሊሆኑ ይችላሉ፣ ያሰብኳቸው ሊሆኑ ይችላሉ። ጳውሎስ እና ሲላስ ነው ትዝ ያሉት። ምክንያቱም የእግዚአብሔርን ምስጋናውን በእስር ቤት ውስጥ ሆነው በግርፋት፣ በእንቅልፍ ማጣት፣ በረሃብ፣ ምናልባት በህመም ከድብደባ የተነሳ በበሽታ፣ በሌላም በእስራት፣ በሌላም አይነት በማይመች ሁኔታ ውስጥ ሆነው አረሱትም። ግርፋቱ አላስረሳቸው፣ ረሃቡ አላስረሳቸው፣ መሰደቡ አላስረሳቸው፣ የሞት ፍርሃቱ አላስረሳቸው። ምክንያቱም ከዛ ወጥተው ሊገደሉ ይችላል። እንደነ ያዕቆብ ሊገደሉ ይችላል። እንደነ እስጢፋኖስ ሊገደሉ ይችላል። ምንም ርኅራኄ የለም በዛ ሰዓት። የሞት ፍርሃት አለ ማለት ነው። ግን ያ አላስረሳቸው። የእግዚአብሔርን ምስጋና አረሱትም። ለምን? እስረኞቹ እየሰሟቸው፣ ያሰሯቸው ጠባቂዎችም እየሰሙ ምን ያደርጉ ነበር? ይህን እግዚአብሔርን ያመሰግኑት ነበረ። እና ማለት በኑሮ ማለት ይሄ ነው ልል ፈልጌ ነው። እኔና እናንተ በምን አይነት ነገር ውስጥ ነው ያለን? በምን የማይመች ሁኔታ ውስጥ ነው ያለን? ነው እስር ቤት አይደለንም። አልተገረፍንም፣ አልተሰደድንም፣ አልተራብንም፣ አልተጠማንም። ነገር ግን የማይመች ሁኔታ ውስጥ ልንሆን እንችላለን። ጠይቀን ያልተመለሰልን ሁኔታ ውስጥ ልንሆን እንችላለን። ቆየ፣ ዘገየ እኮ፣ ከረመ እኮ ነገሬ ያልንበት ነገር ሊኖር ይችላል፣ ሊሆን ይችላል። ግን በዛ ውስጥ እያመሰገንን ነው ወይስ እያርገው? ውስጣችን ባንዘምርም ክፉ ቃል ባይወጣም፣ ውስጣችን ግን ጌታ ሲያየው የልብ አምላክ አደለ? ጌታ እግዚአብሔር የልብ አምላክ አደለ? ብሰብክም እንደዚህ እንደዚህ ብልም ብወራጀው ግን ልቤንም ያያልስ ልብህም እንደሱ ይወራጫል እያለ ነው የሚያይ። ጌታ ስም ይባረክ። አደለ? ስለዚህ የልባችንን ሁኔታ ሲያየው እግዚአብሔር መንፈስን ምን ያደርጋል ይላል? ይመዝናል። እንዴት ነው የሚያመሰግን መንፈስ ነው ያለው? እስቲ ቆይ ብሎ ያየኛል። ያመሰግናል? የለውም። የጠየቀኝ ጥያቄን አቆይቼበታለሁ፣ አዘይቼበታለሁ። እስቲ ቆይ ልቡን ብሎ ሲያይ የሚያመሰግን ልብን ያለው ወይስ የሚያርጎመጎም? ገብታችኋል? ክርስቲያኖችም ተብለን እኮ ዘመናችን ዝም ብለን እያርጎመጎም ልንሆን እንችላለን። ከእግዚአብሔር ዝም ብለን እያርጎመጎም ልንሆን እንችላለን። እንትና ሁሉ አንበሽብሸህ ለእኔ አንድ ጠብ ሳታደርግልኝ ምንድን ልንንትና ሲትረፈረፍ ለእኔ ካፊያው እንኳ ምን ነው
ለነሱ ዶፍ ሲወርድ ለኔ ምን ተጠብቋል የሚል የሚያርገው ምግብ ውስጥ አንደበታችን ማንንም አይሰማው አንንም አይሰማ ውስጣችን እሱ የውስጥ አምላክ ጧት ቁጭ ብለን ካሰግገና ከአዲጋ ያወራን ነበር እግዚአብሔር ልብን የሚያውቅ እግዚአብሔር ብቻ ነው እየተባባለ እግዚአብሔር ብቻ ነው ሰይጣን ልብን አያውቅም አሜን ነው ልባችንን አያውቅም ማንበብ አይችልም በቃ እግዚአብሔር ስሙ ይባረክ እና ዲ ሰው የልብን ነገር ቢያቅጥሩ ነበር አለች ሰው የልብን እና ስትናገሩኝ እኔም ልባችሁንም ማየት ብችል አለች ሰይጣን ማለት ነው
አንደሱ ይሆን ችግር ነበር ራፍሻ ነበር ብትብት ነበር ትራፊክ በቃ በጣም ይዘጋጋ ነበር በቃ ምንም አተላላፍ አንችልም ሁሉንም ልብ የምታነበው ከሆነ ችግር ነው
እግዚአብሔር ስሙ ይባረክ ጻድቅ እውነተኛ አምላክ የፍቅር አምላክ ልባችንን አንብቦ መዳኘት የሚችል ትሁት አምላክ የፍቅር አምላክ መታገስ የሚችል በቃ እንደ ልባችን ፈጥኖ የማይፈርድ አንተ ትዕቢተኛ ብሎ ዘሎ የማይወርድብን ጌታ ስሙ ይባረክ
አሜን
ሃሌሉያ ሰይጣን ደግሞ ልባችንን ቢያቅ ደግሞ በቃ ጨረሰ እግዚአብሔር ልብን ስውር አረከበት
አሜን
እግዚአብሔር ስሙ ይባረክ እግዚአብሔር ብቻ ነው የሚያውቀው ልብ
አሜን
ጌታ ይባረክ ስለዚህ በልባችን ነው የሚሰራው ለልፈልከኝ ነው ጌታ ይባረክ እንደ ጳውሎስና ሲላስ ከባድ ነገሮች ላናልፍ እንችላለን በፊዚካሊ ማለት ነው ሌላ ግን ጥያቄዎች አለን ሁኔታዎች አሉን በማመስገን ውስጥ ነን ወይ ልላችሁ ፈልጌ አትርሺ ያለ ጌታ ይባረክ ዳዊት ነው ዛሬ ዳዊትን ይዘናል በተለያየ መንገድ ጌታ ይባረክ በመዝሙረ ዳዊት 103 ከ1 እስከ 6 ባለው ሐሳብ ላይ ምን እንደጋገረው ከአንድ እስከ 6 ባለው ሐሳብ ላይ ነው እንነጋገረው እንዴ ይላል ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ሙሉ የተቀደሰ ስሙን ነፍሴ ሆይ እግዚአብሔርን ባርኪ ምስጋናውን ሁሉ አትርሺ ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ህይወትሽን ከጥፋት የሚያድናት በመረቱና በቸርነቱ የሚከለልሽ ምኞትሽን ከበረከቱ የሚያጠግባት ጎልማስነትሽን እንደንስር ያድሳል እግዚአብሔር ይቅርታ አድራጊ ነው ለተበደሉ ሁሉ ይፈርዳል ይላል አባቶ እናመሰግናለን እንደ ተስፋ ቃል በመካከላችን ስላለህ እናመሰግናለን እየተናገርከን ውስጣችንን እየዳሰስከው የቅርብ አምላክ እንደሆንክ እየታወቀን ድምጽህን ያሰማህን ስለሆነ ተመስገን አንተ የፍቅር አምላክ ነህ ሩህ አምላክ ነህ ሐሳብህ ከሐሳባችን እጅግ ይራራቃል ሐሳብህ መልካም ነች በጎ ነች ፍጻሜ ያላት ነች የሰላም ነች እናመሰግናለን ዛሬም የኛን ሐሳብ አስተለህ የራስን ሐሳብ ውስጣችን ተክለህ እንድንወጣ እንድትረዳን እንጸልያለን ያንተ ሐሳብ ይበጃልና ከሁሉ ይሻላል ይከበራልና ያዛልቃልና ያሻግራልና እግዚአብሔር ሆይ ስምህ ብሩክ ይሁን ተመስገን ከፍ ከፍ በል እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን ነፍሱን እየተናገራት ነው ያለው ዳዊት ነፍሱን እያነቃቃት ነው ነፍሱን እያሳሰባት ነው ያለው ነፍሱ አስቸግረዋለች ትረሳለች መሰለኝ ተቸግሯል ነፍሴ ወይ እግዚአብሔርን ባርኪ አጥንቶቼም ታላቅ ስሙን ብሎ እንደገና ቀጥሎ እንደነ ያለው ነፍሴ ወይ እግዚአብሔርን ባርኪ ምስጋናውን ሁሉ አትርሺ መርሳት የሚባለው ነገር ሰው በህይወት ዘመኑ ሁሉ ሲኖር ሳለ አብሮት የሚከተለው ነገር ነው አንድ ደካማ ሳይዱ ነው የሰው ይማርም አይማርም ሀብታም ይሁን ድሃ ነጭ ይሁን ጥቁር ወጣት ይሁን ሽማግሌ መርሳት የሚባል ነገር አለው በህይወቱ መጠኑ ይለያይ አንዳንዱ ወይ ከመጃጃት ብዙ ይረሳ ይሆናል አንዳንዱ ወይ ከቸለተኝነት ብዙ ይረሳ ይሆናል አንዳንዱ ንቁ ስለሆነ ብዙ ሐሳቦችን ሊይዝ ይችላል ግን መርሳት አለ ምራስ መርሳት ግን አለ ማላችን ረስቶ ማያቅ ካለስ እጁን ብቅ ያርግልኝ ረስቺ ተውተው አንተ የምትለው ካራልስ ማማ እጁን ብቅ ያርግልኝ ስነ ረስቺ ለቅባክ በፍጹም ረስቻላቀም የሚለው ሰው የለም አንድም ኦኬ ሁላችንም ብንጠየቅ ከልጅነት እስከ አሁን እስካለንበት ጊዜ ድረስ ብዙ ምናስተውሳቸው ይረሳናቸው ነገሮች ይኖራሉ ብዙ አይነት ገጠመኝ ይኖራሉ በያስባለሁ በመርሳት ጉዳይ ለምሳሌ ሰዎች መነጽራቸው እንደዚህ አርገው መነጽር የታለ ሊሉ ይችላል እዚች ጋር አስቀምጣው ማለት ነው እርሳሳቸው እዚህ ጋር አስቀምጣው እርሳሳ የተወሰዳችሁ ብሎ ቤቱን ሊቀውጡት ይችላል እዚች ጋር አስቀምጣው አቀርባቸው ማለት ነው ቶሎ ሊረሱ ይችላሉ ብዙ ገጠመኝ ሊኖራቸው ይችላል እናንተም ታስታውሱት እንዳልኩኝ ቀደም ለመርሳት ምክንያት ሊሆኑ የሚችሉ የተለያዩ ነገሮች ይኖራሉ አንዱ መከራ ነው መከራን አንስተና ግን እግዚአብሔር እስራኤልን ህዝብ ስለመርሳት ሲናገራቸው ከመከራ ይልቅ ምቾትን ያመጣው ማግኘት ድሎት የነገር መብዛት የሀብት መከማቸት የነገር መመቻቸት ተደላድሎ መኖር ምንም ችግር ውስጥ አለ መሆን እግዚአብሔርን እንድንረሳ ሊያረጋን ይችላል እንድንረሳው ሊያረጋን ይችላል መጽሐፍ ቅዱስ ሲናገር ዘዳግም 8 ላይ ሄደን እስቲ እንመልከት እስቲ ናም ከቁጥር 1 ጀምሮ ሐሳቡ ወደ ምድ ያያዝልን ዘዳግም 8 ከቁጥር 1 ጀምሮ አለፍ አለፍ ይያልና እናነባለን ሐሳቡ እንዲያያዝልን በህይወት እንድትኖሩ እንድትበዙም እግዚአብሔርም ለአባቶቻችሁ ወደ ማለላችሁ ምድር ገብታችሁ እንድትወርሷት ዛሬ ለአንተ የማዘዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ አምላክ እግዚአብሔር የፊትህን ይፈትን ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በአርባ ዓመታት በምድረ በዳ የመራህ መንገድ ሁሉ አስብ ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በህይወት እንዲኖር እንጂ ሰው በእንጀራ ብቻ በህይወት እንዳይኖር ያስታውቅ ዘንድ አስጨነቀህ አስራብህም አንተም ያላወቅከውን አባቶችህም ያላወቁትን መና አበላህ በእነዚህ አርባ ዓመታት የለበስከው ልብስ አላረጀም እግርህም አላበጠም ሰውም ልጁን እንደሚገስጽ እንዲሁም አምላክ እግዚአብሔር አንተን እንዲገስጽ በልብህ አስተውል በመንገዱም እንድትሄድ እርሱንም እንድትፈራ የአምላክህን የእግዚአብሔርን ትእዛዝ ጠብቅ አምላክህ እግዚአብሔር ወደ መልካም ምድር ከሸለቆና ከኮረብታ የሚመነጩ የውሃ ጅረቶችና ፈሳሾች ምንጮችም ወዳሉበት ምድር ስንዴ ገብስም ወይንም በለስም ሮማንም ወይራም ማርም ወደ ሞሉባት ምድር ሳይጎድልህ እንጀራን ወደምትበላባት አንዳችም ወደማታጣባት ምድር ድንጋይዋ ብረት ወደ ሆነ ከተራራዋ መዳብ እንደሚማስባት ምድር ያገባሃል ትበላም አለህ ትጠግብም አለህ ስለሰጠህም ስለመልካሚቱ ምድር አምላክህን እግዚአብሔርን ትባርካለህ ዛሬ እኔ አንተን የማዘውን ትእዛዙንና ፍርዱን ስርዓቱንም ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ምን በል ተጠንቀቅ ገና በሰላሙ ወቅት ነው ወደ ረፍቱ ምድር ሊገቡ ሲሉ ነው ሁሉ ነገር በሆነል ጊዜ ነው እንዳትረሳ ተጠንቀቅ ከበላህና ከጠገብክ በኋላ መልካምን ቤት ሰርተ ከተቀመጥክበት በኋላ የላምና የበግ መንጋ ከበዛልህ በኋላ ብርህና ወርቅህም ያለህም ሁሉ ከበዛልህ በኋላ ልብህ እንዳይጓደድ ከግብፅም ምድር ከባርነት ቤት ያወጣህን እባብና ጊንጥ ጥማትም ባለበት ውሃም በሌለባት በታላቂቱና በምታስፈራው በምድረ በዳ የመራህን ከጭንጫ ድንጋይም ውሃን ያወጣልህን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋረድህም አባቶች ያላወቁትን መና በምድረ በዳ ያበላህን አምላክህን እግዚአብሔርን እንዳትረሳ በልብህም ጉልበቴ የእጄን ብርታት ይህን ሀብት አመጣልኝ እንዳትል ነገር ግን ዛሬ እንደሆነ ለአባቶቹ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ አምላክህንም እግዚአብሔርን ብትረሳ ሌሎችንም አማልክት ብትከተል ብታመልካቸውም ብትሰግድላቸው ፈጽሞ እንድትጠፋ ዛሬ እኔ ዛሬ ሆኖ መሰክርባቸዋለሁ ያምላካችሁን የእግዚአብሔርን ቃል ሳልሰማችሁ እግዚአብሔር ከፊታችሁ እንደሚያጠፋቸው እንደ አህዛብ እንዲሁ እናንተ ትጠፋላችሁ እያለ ይናገራል። ገና በሰላም ወራት ህዝቡና እግዚአብሔር ሳይጋጩ ወይም ሳይረሱት ሊሆን ስለሚችል የሰውን ልብ የሚያውቅ አምላክ የሰውን ድካም የሚያውቅ አምላክ እግዚአብሔርን እንዳትረሳ ተጠንቀቅ ብሎ የተናገረው በመንደነው በመጭት በነገር መብዛት በመደላደል ነው። ያ 40 አመት ሁሉ በመከራ በተአምራት በድንቅ እግዚአብሔር አሳልፎ አሁን ልትገባ ነው ልትወርስ ነው በቃ ለፈህበትን ልትወርስ ነው ልትጠጣ ነው ለተበላ ነው ከብቶች ሊበዙ ነው። በዚህ ጊዜ የገዛ ጉልበቴ አስገኘልኝ እንዳትል ተጠንቀቅ። እግዚአብሔርን እንዳትረሳው የረዳህን በጠንካራ እጅ ከባርነት ያወጣን በምድረ በዳ ንዛን ሁሉ ነገስታት ድል ነስቶ አሻግሮ እዚህ ያደረሰን እግዚአብሔርን እንዳትረሳው ተጠንቀቅ። ገና ሳይገቡ ማለት ነው ሊገቡ ሲሉ ካደጋ ነው ሚመክራቸው እንዲጠበቁ እግዚአብሔር ስሙ ይባረክ።
አሜን
ነው ጌታ ይባረክ። እንግዲህ እኔና ወንድሞቼ እህቶቼ እኛ ደግሞ እናስተዋል እግዚአብሔር ዛሬ ወደኛ ይሄንን ስቃል ለምን ያመጣል ስለ እስራኤላውያን እንድናቅ ነው ሞር ስለነሱ እንድናቅ አይደለም በነሱ ታሪክ እኛ እንድንገሰጽ ነው በነሱ ባለፉበት በነሱ ድካም እኛ እንድንመከር ነው። የጌታ አምላካችን ስሙ ብሩክ ይሁን። አሜን ነው ወይ?
አሜን።
አዎ ነገሮችን እኛም እግዚአብሔርን የለመነው የጠየቀነው ነገር ሊኖር ይችላል። ከእግዚአብሔር የምንጠብቃቸው ነገሮች ሊኖሩ ይችላሉ። ባልጠበቅነው መጠን እግዚአብሔር ሊያበዛልን ሊሰጠን ሊያትረፈረፍልን ይችላል። በእጃችን ከገባ በኋላ ነገር ውስጥ ከገባን በኋላ የልባችን ሞቲቭ ምንድን ነው የሚሆነው? ያፋጭን ቃል ምንድን ነው የሚሆነው? የሰጠንን የረዳንን ጌታ እናመሰግናለን ወይስ እንረሳዋለን? አንዳንድ ሰዎች በመድራቻው ሳሉ ብዙ ይሳላሉ፣ ብዙ ይለምናሉ፣ ጾም ያውጃሉ። ወደ ውጪ ለመውጣት ውጪ ከወጡ በኋላ ይሰለጥኑና ባንዴ የሰለጠነው ዓለም ውስጥ ይገቡና እግዚአብሔርን ይረሱታል። ቸርች መሄድማ ድሮ ቀረ ይላል። ግን ወደዚህ ለመምጣት ግን የያዙት ጾም ጸሎት ብዙ ነበር። ወደዚህ ምድር ለመምጣት ግን ያጸለዩት እጅ ያስጫኑት አገልጋይ ብዛት ብዙ ነበር። ከገቡ በኋላ ግን ያን ያስገባቸውን እግዚአብሔርን ኋላ ቀርነት ያደረጉት እዛው ኢትዮጵያ ተተውት ይመጣሉ ማለት ነው። እግዚአብሔር ከዛ ምን ይላል ሲያይ? የእስራኤል ታሪክ በእነዚህ ልጆች በእነዚህ ሰዎች ተደገመ ነው። በዛ ታሪክ አልተገሰጹም ማለት ነው። እሺ ጠቢብ እንግዲህ ይማራል ማለት ነው። እኔና እናንተ ግን እንማራለን። ጌታ ሆይ አይኔን ክፈት፣ በእኔ ህይወት ዙሪያ አንተን የረሳሁበት ነገር እንዳይኖር እንደዘመርኩ ዛሬ ጮክ ብለን ቸርች እንደዘመርናት ህይወቴም እንዲሆን እፈልጋለሁ። ህይወቴም እንደሱ እንዲሆን እፈልጋለሁ። እግዚአብሔርን ያረሳ ህይወት። እግዚአብሔር ስሙ የተባረከ ይሁን። አሜን ነው። ሃሌሉያ። እግዚአብሔርን ወደ ኋላ ያልጣለ ህይወት። አምላካችን ስሙ ይባረክ። ዳዊት እንግዲህ ምስጋናውን አትርሺ ነው የሚለው። ምስጋና ያስፈልገዋል ነው። የረዳሽን እግዚአብሔር ያገዘሽን እግዚአብሔር ማመስገን አለብሽ ነው የሚለው። ነፍሱን በብሉይ ኪዳንም ሆነ በአዲስ ኪዳን ምስጋና ለእግዚአብሔር ስለማቅረብ እንመለከታለን። በብዙ ተጠቅሷል። ዳዊት በተለይ በብዙ መልኩ ተጠቅሷል። ሐዋርያው ጳውሎስም እግዚአብሔርን እንድናመሰግን በተለያየ መልኩ ሲጠቅስ እንመለከታለን። በሁሉ አመስግኑ ነው የሚለው በአዲስ ኪዳን። በሁሉ አመስግኑ። ዳዊት እግዚአብሔርን አመስግኑ የሚል ቃል ሲናገር ቅዱሳን ሁሉ የእግዚአብሔር ባሪያዎች ሁሉ አሕዛብ ሁላችሁ ቸር ነውና ምሕረቱ ለዘላለም ነውና በሉ እያለ በተለያየ መንገድ ምስጋናን ሰው ሁሉ እንዲያቀርብ ለእግዚአብሔር ይጣራል። እግዚአብሔር ስሙ ይባረክ። ስለዚህ ራሱንም ነፍስ ደግሞ ያነቃቃታል። እግዚአብሔር አምላካችን ስሙ ይባረክ። ምስጋና ማቅረብ የአምልኮ አንድ ክፍል ነው። እግዚአብሔር ስሙ ይባረክ። እግዚአብሔርን ስናመልከው ለዚህ ነው ጳውሎስና ሲላስ ቢታሰሩ አምልኮ አላቋረጡ አምልኮ አላቋረጡ ቀጥለዋል። ቸርች ብቻ ነው እንደሚዘመረው? ፕሮግራም መሪ መምራትና መሳሪያ ጊታር ያስፈልጋል? ኪቦርድ ያስፈልጋል? አያስፈልግም። የግድ ሰዓት ጠብቆ ፕሮግራም? አይ በቃ ስርቤትም ቢቆም ኦል ዘ ታይም በቃ ስርቤት እንደውም ያለማቋረጥ በቃ ፕሮግራም ይቀጥላል። ጌታ ይባረክ። አምልኮ ነው ምስጋና ማቅረብ። ከቃሉ ጋር ያለን ህይወት፣ በጸሎት ያለን፣ ከቅዱሳን ህብረት ጋር ያለን፣ ከምስጋና ጋር ያለን ህይወት ነው አምልኮ። ጌታ ይባረክ። ስለዚህ ምስጋናን መርሳት የለብንም። እናመልከው ዘንድ ነው እግዚአብሔር የፈጠረንም ደግሞ ነፃ ያወጣን። ጌታ ይባረክ። ስለዚህ ነፍሳችን በምንም ሁኔታ ውስጥ ትለፍ፣ በተለያየ ጥያቄ ውስጥ ትለፍ፣ በተለያየ ችግር ውስጥ ትለፍ፣ ሰው ነንና አንዳንዴ የምናዝንበት ነገር አለ። ሐዘን ውስጥ ቶሎ ወጥተን ደግሞ ምስጋና ለእግዚአብሔር ማቅረብ አለ። ጌታ ይባረክ። አሜን። ምስጋና ለማስቀረት ምንም ምክንያት የለም። ዳዊት በስደት ሳለ ነው አይደለም እግዚአብሔርን ሁል ጊዜ ይባርከዋል። ምስጋናው ዘወትር በአፌ ነው አለ። ያን ያለበት ሞመንት መቼ ነበር? በስደት በፍልስጤም ምድር ራሱን እንደ እብድ አርጎ ያቀረበበት ሰዓት ነው ይላል መዝሙሩ ከላይ የተጻፈው። የማይመች ሁኔታ ነው፣ የማይመች ሁኔታ ነው። ዙፋን ላይ ቁጭ ብሎ እኮ አይደለም ወይ ሳኦል ፊት እኮ በገናውን ይዞ አይደለም እኮ። ስደት ሳኦል እያሳደደው ሳለ ነው። ትንቢት አለ ስለ እሱ የተነበየ ትንቢት አለ። ያንን ሁሉ ቃል ይዞ ማርጎምጎም የለም። ጌታ እንዲህ ብለህ ተናግረህ አልነበረ? ምንድነው እሱ ሳሙኤል መጥቶ ቀብቶኝ አልነበረ? ምናምን አይደለም እሱ። በቃ በቃ አሁንም ስደት ላይ እየሸሸውም ቢሆን ጌታ ሆይ ምስጋና ለአንተ አቀርብልሃል። ጌታ ይባረክ። ዘወትር በአፌ ምስጋና አይጠፋም ይላል ጌታ ይባረክ። መራብ አለ፣ ስደተኛ እንግዲህ ይራባል፣ ይጎሳቆላል፣ ብዙ ችግር አለ፣ ግን ምስጋና ካፉላል አይጠፋም። ጌታ ይባረክ። አምልኮ ነዋ፣ አምልኮ ነው። ከሚወደው አምላክ ጋር ግንኙነቱን አያቋርጥም። የሚገባውን ነገር እያቀረበ ይቀጥላል። ሁሉ በእጅህ ነው አንተ፣ ሁሉ በእጅህ ነው። ነገርን በወሰንከው ሰዓት ታደርገዋለህ። በቃ የእኔ ስራ ግን አምልኮ ማቋረጥ አይደለም፣ አምልኮ ማቅረብ ነው። ጌታ ይባረክ። ሁሉም በእጁ የተቆጣጠርክ አምላክ አንተ ነገሮችን ሁሉ ታደርጋለህ። ጳውሎስ እና ሲላስም ያደረጉት እንደዛ። እግዚአብሔር ይመስገን። እኛም የማይመች ሁኔታ ውስጥ ልናሆን እንችላለን። የማይመች ሁኔታ ውስጥ በጣም ትልልቅ ጥያቄዎች በውስጣችን ሊኖር ይችላል፣ የምናወጣው የምናወርደው። አምልኮ ግን አይቋረጥም፣ አይቋረጥም። በቃ ይቀጥላል። እግዚአብሔር ስም ይባላል። ለዚህ ነው ዳዊት ነፍሴ ሆይ እግዚአብሔርን ባርኪ። ተቸግሮ ይመስለኛል። አጥንቶችም ታላቅ ስሙ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ ነው የሚላት። ራሱን ነው የሚያነቃቃው፣ ራሱን ነው የሚያበረታታው፣ ራሱን ነው የሚያነሳሳው። ጌታ ይባረክ። አሜን። እኛ ደግሞ በተሻለ ዘመን፣ በጸጋ ዘመን፣ በመንፈስ ቅዱስ ዘመን የሚረዳን መንፈስ ውስጣችን እያለ ውስጣችን አድሮ ሳለ እንድናመሰግነው የሚያደርግ ጌታ ይባረክ። በተሻለ ነገር ውስጥ ያለ ነው። ለአምላካችን ምስጋና ያለ ማቋረጥ ማቅረብ አለብን። የግድ መዘመር አለብን ማለት አይደለም። ውስጣችን ግን በምስጋና መንፈስ የተሞላ በቃ ቤት ዕቃ እያጠብሽም ቢሆን ጌታ አመሰግንሃል፣ አመሰግንሃል። ሃሌሉያ ቴንክ ዩ ሎርድ፣ ክብር ለአንተ ይገባል። መንገድ እየሄድክም ቢሆን አመሰግን፣ ሱቅ እየገዛሽም ቢሆን እየገዛህም ቢሆን አመሰግን፣ ሙዙን እያነሳው ጌታ ይባረክ። ጌታ አመሰግንሃለሁ፣ አመሰግንሃለሁ። ወይ ጉድ እኔ ልጅ አረከኝ። ምን አይነት ስፍራ ይሆን ያዘጋጀህልኝ? በኋላ አንተ ጋር ስገናኝ ምን አይነት ላይፍ ይሆን ያለው? ጌታ አመሰግንሃል። ተመስገን ጌታ፣ ተመስገን፣ ተመስገን። ታውቃላችሁ ጳውሎስ እና ሲላስ በማይመች ሁኔታ ውስጥ ሲያመሰግኑት የሆነው ነገር ታውቁታላችሁ፣ ታሪኩን አለ። እነሱ እኮ ያ የምድር መንቀጥቀጥ እንዲፈጠር ብለው አይደለም ያመሰገኑት ነው እንዴ? ቆይ ዛሬ ጌታ ተአምር ያደርጋል እንዲህ ተብሎ ተጽፏል አላሉም፣ አልተጻፈምም አላሉም። በቃ ትክክለኛ ተግባራቸውን የፈጸሙት ሲያመልኩት የምድር መናወጥ አምላካቸው መጣ። እግዚአብሔር ይመስገን፣ የሚያመልኩት አምላክ መጣ። የምድር መናወጥ ሆነ። የእያንዳንዱ ምስራት ተፈታ። የወህኒው መዝጊያ ተከፈተ። አሳሪ ደንግጦ ራሱን ሊገድል እስረኛ አመለጠ ብሎ ተው ራስን አታጥፋ። ሁላችን በዚህ ያለን አለው ጳውሎስ የተመጽሐፍ ቅዱስ ሁላችን በዚህ ያለ። ጌታ ይባረክ። አሜን ነው። ሃሌሉያ። አዎ፣ ክብር ለአምላካችን ይሁን። ይህን አምላክ በማንኛውም ሁኔታ ማምለክ እንደሚገባን ከተረዳን ካወቀን በዛ የህይወት አቋም ውስጥ ካለን መንፈስ ቅዱስ ይረዳናል። በቃ ከባድ ነገር ውስጥ ልናልፍ እንችላለን። ከባድ ብቻኝነት ውስጥ ልንሆን እንችላለን። በቃ ማንንም አይደውልን። ማንንም እኔን አያስበኝም። ማንንም አይገበኝም። ደህና ነህ ኃይሌ? ደህና ነሽ ኃይሌ? ወይ ጉድ ጌታ ሆይ ታውቀኝ አንተ ሚላይነ ስሜት ውስጥ ልንሆን እንችላለን። ጌታን አመስግኝ ዝም ብለሽ። አመስግነው ዝም ብለሽ። አመስግ ጌታ አለ እኮ።
አሜን።
ካንተ ጋር አለ፣ ካንቺ ጋር አለ።
አሜን።
አመስግኝ ዝም ብለሽ። አመስግነው ዝም ብለሽ። አመስግነው ምን እንደሚሆን አታውቅም። አረ እኔ ጊዜ የለኝም ሚል ዘመን ያመጣ ይሆናል ጌታ። ቅዱሳን ሰዎችን አብዝቶ ስልኩን አብዝቶ በሩ መንኳኳት አብዝቶ ሊያመጣ ይችላል፣ አይታወቅ። ግን አመስግነው፣ አመስግኝ። ጌታ ስሙ ይባረክ። አሜን ነው። ስለዚህ ነፍሳችንን ልናነቃቃት ይገባል እንደ ዳዊት። ክብር ለአምላካችን ይሁን። ስለዚህም አምልኮ ነው፣ ምስጋና ማቅረብ አምልኮ ነው። አምልኮ ነው። አምልኮ ማጓደል የለብንም። እናመልከው ዘንድ ነፃ አውጥቶታል ጌታ። እናገለግለው ዘንድ ከጨለማ ወደ ብርሃን አምጥቶናል። ከሰይጣን መንግስት ነፃ አውጥቶናል። ምን እናርገው ዘንድ? እናመልከው ዘንድ፣ ምስጋናን እናቀርብለት ዘንድ። ሌላስ ምን እንሰጠው እንችላለን? ለእግዚአብሔር ምን ሊሰጠው ይችላል? እግዚአብሔር ይመስገን። ምስጋና እኮ ሰውም ሆነ መላእክት እግዚአብሔር ሊያደርገው ለእግዚአብሔር ላደረገው ነገር ምላሽ ሊሰጡት የሚችሉት ነገር ነው። በቃ መላእክትም የተፈጠሩበት ዓላማ በቃ ያመልኩታል። 24 ሰዓቱን ያመልኩታል። ሌላ ምን ያመጡለታል? ምን የጎደለ ይጨምሩለታል? ሰውስ ምን የሚጨምረው ነገር አለ? ምን የሚሰጡት ነገር አለ? ለነገሩ ምስጋናን ብናደርግ ምን ጨምርለት ነገር የለም። ግን የተፈጠርንለት ዓላማ ስለሆነ እናደርገዋለን። ጌታ ይባረክ። አሜን። ሃሌሉያ። ስለዚህ ማጓደል የለብንም። ክብር ለአምላካችን ይሁን። ዳዊት 8 ነገሮችን ሲዘረዝር እናያለን። ነፍሱን ሲያሳስባት 8 ነገሮችን ይደረደረው እዚህ ቦታ ላይ ስትመለከቱ፣ በመጀመሪያ ኃጢአትሽን ሁሉ ይቅር የሚል ማን ነው አላት? እግዚአብሔር ነው። ከእግዚአብሔር ሌላ ኃጢአትን ይቅር የሚላል? የአሜሪካ መንግስት ጆ ባይደን ያ ሁሉ ገንዘብ እግዚአብሔር ስሙ ይባረክ። ኃጢአትሽን ሁሉ ይቅር የሚል እርሱ ነው አለ። እግዚአብሔር ነው። ስለዚህ ምስጋናውን አትርሻላት። እግዚአብሔር አምላካችን ስሙ የተባረከው። ኃጢአታችንን ሁሉ ማለት ሁሉ ነው። እግዚአብሔር ይመስገን። ሁሉ ኃጢአታችንን ይቅር ያለው ጌታ ነው። እንዴት ምስጋናው ይረሳል ታዲያ? ከዚህ ከኃጢአት በላይ የከፋ ነገር አለ እንዴ? ምን አለ ከኃጢአት በላይ የከፋ? የባንክ ቤት ዕዳ ቢሰረዝልህ ደስ ብሎ ከኃጢአት ታስበልጠዋል? ኖ፣ ሊሆን አይችልም። እሱ ተሰርቶ ይከፈላል። አሜን። ኃጢአት ግን እንዴት ይከፈላል? እንዴት ይከፈላል? ኃጢአትሽን ሁሉ ይቅር ያለው እሱ ስለሆነ ምስጋናውን አትርሺ ነው የሚላት። ምስጋናውን አትርሺ። እግዚአብሔር ስሙ ይባረክ። ደዌሽን ሁሉ የሚፈውስ ይላል። ደግሞ ሁለተኛ ደዌሽን ሁሉ ማንኛውንም በሽታ የሚፈውስሽ ፈውስ የሚፈዋሽ አምላክ እሱ ነው። ፈውስን የሚሰጥሽ እሱ ነው። ሶስተኛ ህይወትሽን ከጥፋት የሚያድናት። ቅድም ስለ እግዚአብሔር እረኝነት አይደለ ሲባል ነበር። ጌታ ይባረክ። ህይወትሽን ከጥፋት የሚያድናት እንዳትጠፋ ህይወትሽን የሚከታተላት የሚጠብቃት እርሱ ነው። ስለዚህ ምና ምስጋናውን አትርሺ። በምህረቱና በቸርነቱ የሚከልልሽ ይከልልሻል። ዙሪያሽን በምህረት በቸርነት ዙሪያሽን እሱ ነውና ምስጋናውን አትርሺ። አምስተኛ ምኞትሽን ከበረከቱ የሚያጠግባት ነው የሚለው። የጌታ አምላካችን ስም ብሩክ ይሁን። ስድስተኛ ጎልማስነትሽን እንደ ንስር ያድሳል። ሰባተኛ እግዚአብሔር ይቅርታ አድራጊ ነው። ስምንተኛ ለተበደሉ ሁሉ ይፈርዳል ነው የሚለው። እንግዲህ ከጊዜ አንፃር ፈጣን ነው በየሄድኩበት ስምንቱ ነው እነዚህን ሁሉ ዘርዝሮ ነው ነፍሱን የሚያነቃቃት እግዚአብሔር እኮ ኃጢአትሽን ይቅር የሚል ነው ኃጢአት ደግሞ በማንም ይቅር አይባልም ደዌሽን የሚፈውስ ነው ህይወትሽን ከጥፋት የሚጠብቅ ነው በመረቱ በቸርነቱ የከለለሽ አቤት የዳዊትን ህይወት ማየት ነው በቃ የኖረውን ነገር ማሰብ ነው እንግዲህ እግዚአብሔር ከርሱ ጋራ ያደረገውን ለርሱ ያደረገለትን ጥበቃ ለርሱ ያደረገለትን ምሪት ለርሱ የሰጠውን ሞገስ ማሰብ ነው እግዚአብሔር ስሙ ይባረክ እና አው በድሎም ያቃል እግዚአብሔር ይቅር ብሎትም ይቅርታ አድርጊ ነው አለ እግዚአብሔር ስሙ ይባረክ እና ደግሞ ለተበደሉ ይፈርዳል አለ እግዚአብሔርን ስሙ የተባረከ ይሁን እና መሰግናለን ሁለት ሐሳብ ሁለት ስፍራ አነሳና ወደ ማጠቃለያ ሄዳለሁ ስለ መርሳት ምሳሌ ቀድም እንዳትረሱ ብሎ እስራኤላኖችን አስተነቀቀ እግዚአብሔር ነገሮች ሁሉ ሲመቻችላችሁ ሲበዛላችሁ ሲቆምላችሁ ስትታርፉ እንዳትረሱ ተጠንቀቁ ብሏቸው ነበር አለ ዘዳግም ላይ አንብበና ዳዊት በ106 ላይ የሚገርማችሁ በመዝሙረ ዳዊት 106 ላይ ራሱ ምን ይላል መሰላችሁ ፈጥነው ረሱ ይላል ያንን ታሪክ ያነሳና ታሪካቸው ወደ ኋላ ሄዶ ያደረጉትን እስራኤላውያንን ሲናገር እግዚአብሔርን ፈጥነው ትረሱት ይላል ፈጥነው ትረሱት ይላል እሱን አሳብን መልከት ስለ መርሳት ነው አሁን እንግዲህ መዝሙረ ዳዊት 106 ላይ እግዚአብሔር ያደረገላቸውን ከቁጥር 1 ጀምሮ ይዘረዝርና ቁጥር 13 ላይ ሲደርስ ፈጥነው ስራውን ረሱ በመክሩም አልታገሱም ይላል ስለ እስራኤላኖች ነው ከላይ የሚዘረዝረው ሃሌሉያ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የእግዚአብሔር ኃይል ስራ ማን ይናገራል ምስጋናውንስ ሁሉ ማን ያሰማል ፍርድን የሚጠብቁ ጽድቅንም ሁሉ ጊዜ የሚያደርጉ ምስጉኖች ናቸው አቤቱ በሕዝብ ሞገስ አስበን በመድኃኒትህም ጎብኘን የመረጥካቸውን በጎነት እናይ ዘንድ በሕዝብም ደስታ ደስ ይለን ዘንድ ከርስትህም ጋር እንጓደድ ዘንድ ከአባቶቻችን ጋር ኃጢአትን ሰራን አመጽንም በደልንም አባቶቻችን በግብጽ ሳሉ ተአምራትን አላስተዋሉም የምህረትንም ብዛት አላሰቡም በኤርትራ ባህር ባለፉ ጊዜ አመጹብን ኃይሉን ግን ለማስተዋወቅ ስለ ስሙ አዳናቸው የኤርትራንም ባህር ገሰጸ እርሱም ደረቀ እንደ ምድረ በዳ በጥልቅ መራቸው ከሚጠሏቸውም እጅ አዳናቸው ከጠላትም እጅ ተበጃቸው ያሳደዷቸውንም ውሃ ደፈናቸው ከእነርሱም አንድ አልቀረም በዚያን ጊዜ በቃሉ አመኑ ምስጋናውንም ዘመሩ ይልና ፈጥነውም ስራውን ረሱ በመክሩም አልታገሱም ይላል እግዚአብሔር ይጠብቀን አሜን ነው ምክንያቱም ፈጥነው ማለት አመኑ በዚያን ጊዜ በቃሉ አመኑ ይላል ምስጋናውንም ምን አደረጉ ዘመሩ ይላል ፈጥነውም ስራውን ረሱ እግዚአብሔር ይጠብቀን ይሰውረን እግዚአብሔር ስሙ ይባረክ ያንን እኔ አላቅም እንግዲህ እነሱም ሰዎች ናቸው እኛም ሰዎች ነን እስቲ እኛ ብንሆን ብላችሁ አስቡ እኛ እስራኤላውያን ብንሆን ከባርነት ምድር እግዚአብሔር ነፃ ያወጣን ሰዎች ብንሆን ያንን ሁሉ መቅሰፍት ብንመለከት ቀይ ባህር ሲከፈል እንደ ግርግዳ ሲቆም ብናይ በየብሱ ላይ ብንራመድ በደረቁ ብንራመድ ብንሻገር ብናልፍ እስራኤላኖች ሲገቡ ብናይ እነሱ ላይ ውሃው ቢደፋ ቢሰምጡ ከዛ ብንዘምር ከዛ ችግር መጣ ጥማት መጣ አርጎ መጎሙ እግዚአብሔር ተአምር ሊያደርግ እንደሚችል ረሱ ሙሴን እንደብድባሉ ተነሱ ራሱ ሚለው እዚህ ሞመንት ላይ ነው ያንን ሁሉ ተዘመረው ጀመረ ልክ ሰረገላው ምናምን ተሰመጠ ምናምን ተዘመረ እነ ማርያም ከበሩ ስተው ዘመሩ ተዘመረና ከዛ በኋላ ጉዞ ሲጀመር ወደ ከነአን ጉዞ ሲጀመር ውሃ የለም በውሃ ምክንያት በምድረ በዳ እንድንሞት እዚያ መጣን እያሉ ተጣሉ ከነ ሙሴ ጋር ነው የሚለው እና እግዚአብሔር የሚያነሳው እሱን ነው። ዳዊት የሚያነሳው እሱን ነው። ረሱት፣ እግዚአብሔር ረሱት። እግዚአብሔር በቃ ካርታ የጠፋበት እግዚአብሔር ስለ ውሃ ያላሰበ እነሱ ምድረ በዳ ላይ በውሃ ጥም ሊገላቸው እንደሆነ እስኪያስቡ ድረስ ደረሱ። ረሱት እግዚአብሔር ተአምራት ሊያደርግ እንደሚችል ማለት ነው። በእኛም ህይወት ሊሆን ይችላል። ልናምን እንችላለን፣ ልንዘምር እንችላለን፣ ልንረሳ እንችላለን። በቃ መገሰጽ ያለበት እዚህ ጋር ነው። ሰው ራሱ መገሰጽ ያለበት እንዳትረሳ። አንድ ወቅት ላይ እግዚአብሔር ሊያስደንቅ ይችላል ተአምር አድርጎ። ልትዘምር ትችላለህ። ምንም ተአምር ባይመጣም ደግሞ ቁም ዝም ብለህ ጠብቀው ይህን ጌታን ብለን መገሰጽ አለብን ራሳችን። ታገሰው አምላክህን ጠብቀው። ምንም ነገር ባታይ፣ ምንም ተአምር የሚባል ነገር ባይመጣ ጠብቅ። ሰው አይደለም፣ አይረሳም እግዚአብሔር። ሰው አይደለም፣ ካርታ አይጠፋበትም እግዚአብሔር። ሰው አይደለም፣ ሀሳብ አያጥረውም፣ ግራ አይጋባም። ምንድነው የማደርገው አሁን? ውይ ረሳሁት፣ ምንድነው የሚሻለው አይልም እግዚአብሔር። ሰው ነው በቃ የሚረሳ። ሰው ነው ሀሳብ የሚያጥረው። ሰው ነው ድጋፍ የሚፈልግ። ሰው ነው ድጋፍ የሚፈልግ። በእግዚአብሔር ተመርተን ስንንቀሳቀስ አመንን፣ አየን፣ ስራውን ደስ አለን፣ አመን ነው፣ ዘመርን፣ አከበር ነው። ሌላ ጊዜ ደግሞ ጭንቅንቅ የሚመስል ጊዜ ሊመጣ ይችላል፣ ሊመስል ይችላል። ያ ጊዜም የእግዚአብሔር ነው። ሁሉን ማድረግ ይችላል እግዚአብሔር በዛ ሰዓትም። እመን ነው በቃ። ምስጋናውን አትርሳ በዛ ሰዓት ላይ። ፈጥነው ረሱ ነው የሚለው። አመኑ፣ ዘመሩ፣ ፈጥነው ግን ረሱ ነው የሚለን ዳዊት። ነፍሴ ሆይ እንደነዚህ እስራኤላውያኖች እንደ አባቶችሽ እንዳትሆኝ ነው የሚላት። አትርሺ፣ ምስጋናውን አትርሺ፣ አትርሺ፣ አትርሺ። ስደት ላይም ብትሆኝ አመስግኙ። በቃ የትንቢት ጋጋታ አለ፣ ብዙ ነገር ተነግሯል፣ ግን የለም፣ ምንም ጠብ ነገር የለም። አመስግኝ ዝም ብለሽ ጌታሽን አመስግኝ። ጌታሽን ጌታ ስሙ ይባረክ። አሜን። ጌታ ኢየሱስ ክርስቶስ በአዲስ ኪዳን አንድ ነገር አደረገ። ካደረገው ነገር አንዱን እናንብብ። ሉቃስ ወንጌል ምዕራፍ 17 12 19 ላይ ወደ አንዲት መንደርም ሲገባ በሩቅ የቆሙ 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ስንቱ ናቸው? 10 10ሩም ነጹ ይላል መጽሐፍ ቅዱስ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስም መልሶ 10ሩ አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱንም ተነሳና ሂድ፣ እምነት አድኖሃል አለው። እግዚአብሔር ስሙ ይባረክ። ወደ አንድ መንደር ሲገባ ጌታ ኢየሱስ ክርስቶስ በአገልግሎቱ ወቅት 10 ለምጻሞች ነበሩ ነው የሚለን መጽሐፍ ቅዱስ። 10 ለምጻሞች ነበሩ። እነዚህ ለምጻሞች ተገናኙት ኢየሱስን። እነርሱም እየጮሁ ማረን ነው፣ ማረን፣ ፈውሰን ነው። እንደሚምራቸው ፈውስም እንደሚሰጣቸው አውቀዋል፣ አምነዋል። ሂዱና ለካህናት ራሳችሁን አሳዩ አላቸው። በዛ ሂደት ውስጥ ፈውስን ይመጣላቸዋል ማለት ነው። አንደኛው በጉዞ እያሉ መፈወሱን አወቀ። በአንዴ ተመለሰና ወደ ጌታ እግሩ ስር እየወደቀ እግዚአብሔርን ያከብር ጀመር ነው የሚለው መጽሐፍ ቅዱስ። ይሄ ሰው ሳምራዊ ነበር ይላል። ሳምራዊ ነበር ይላል። ጌታ ኢየሱስ ክርስቶስ የተናገረው ነገር ነው። 10ሩ አልነጹምን? ነጽተዋል ነው መልሱ። መልሱ 10ሩም ነጽተዋል ነው። እሺ 9ኙ ወዴት ናቸው ነው። የጌታ ኢየሱስ ክርስቶስ ቋንቋ ምንድን ነው? ንግግሩ ምንድን ነው? ልክ እንደዚህ ሰው ማድረግ ነበረባቸው ነው። ተመልሰው መጥተው ለእግዚአብሔር ክብር መስጠት ነበረባቸው ነው። 10 ሆነው ፈውስ ፍለጋ መጥተዋል። ለምስጋና ግን አንድ ሰው ነው የተመለሰው ነው። እግዚአብሔርን ለማክበር ግን አንድ ሰው ነው የተመለሰው ነው የሚለው። ምንድን ነው ታዲያ? እኔ 9ኙን ረሱት አልኳቸው። በቃ እግዚአብሔር ጌታን ረሱት። ፈውሳቸውን ላጥ ካረጉ በኋላ ረሱት ጌታን ነው ያልኩት እኔ ለራሴ። አይ መርሳት አይደለም ሌላ ነው ልትሉ ትችላላችሁ። ለእኔ የወሰድኩት ትርጉሙን ረሱት በቃ። እነሱ የሚፈልጉት ፈውስ ነው ጌታን አይደለም። እነሱ ፈውስን የፈለጉት ጌታን አይደለም። ይሄ ግን ፈውሱንም የፈውሱንም ባለቤት ነው የፈለገው ይሄ ሳምራዊ። መጥቶ ጌታን አከበረ። አዎ እንግዲህ እንደዚህ አይነት ነገር አለ። አንዳንዴ ለአንድ ነገር ለጊዜያዊ ነገር ለሐላፊ ነገር ከጌታ ጋራ የህይወት ጉዞ ለምናረግ እንችላለን። የህይወት ጉዞ ለምናረግ እንቅስቃሴ ለምናረግ እንችላለን። ያን ነገር ስናደርግ ያንን ነገር ስናገኘው ከጌታ ፊት ልንጠፋ እንችላለን። ከጌታ ፊት ላንገኝ እንችላለን። እሱ በጣም አደገኛ ነገር። ለቁሳዊ ነገር፣ ለሐላፊ ነገር፣ ለጊዜያዊ ነገር ጌታን መፈለግ ማለት ነው። ምስጋናውን መርሳት ማለት ነው። ዳዊት የሚያነቃቃት ከዚህ ነገር እንድትጠብቅ ነው። ነፍሱን ከዚህ አይነቱ ነገር እንድትጠብቅ ነው። ነፍሱን የሚያነቃቃት ጌታ ይጠብቀን። አሜን ነው።
አሜን።
ጌታ ይጠብቀን። እግዚአብሔር ስሙ ይባረክ። ዳዊት የመጨረሻ ጥቅሴ ነው። ዳዊት በዘመኑ በስተመጨረሻ አካባቢ ሊሆን ይችላል። ሁለተኛ ነገስት ምዕራፍ 7 ላይ በምናየው ታሪክ ላይ በቤቱ ተቀምጦ ሳለ አንድ ሐሳብ መጣለት። ሁለተኛ ነገስት ምዕራፍ 7 ሁለተኛ ነገስት ምዕራፍ 7 ላይ በቤቱ ተቀምጦ ሳለ አንድ ሐሳብ መጣለት። ያም ደግሞ ይቅርታ፣ ሁለተኛ ሳሙኤል ማለት ነው። እንዲህም ሆነ ንጉሱ በቤቱ በተቀመጠ ጊዜ፣ እግዚአብሔርም በዙሪያው ካሉት ጠላቶች ሁሉ ባሳረፈው ጊዜ ንጉሱ ነቢዩ ናታንን፣ እኔ ከዝግባ በተሰራ ቤት ውስጥ ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጆች ውስጥ እንደተቀመጠ እይ አለው። ናታንም ንጉሱን፣ እግዚአብሔር ከአንተ ጋር ነውና ሂድ፣ በልብህም ያለውን ሁሉ አድርግ አለው። እና እንዲህ እየተነጋገሩ እያሉ ከናታን ጋር ዳዊት ለእግዚአብሔር ቤት የመስራት ፍላጎት ውስጡ ተነሳስቶ ነው። በጣም ደስ የሚል ሀሳብ ነው። በጣም ቅን ሀሳብ ነው። ነቢዩ ናታን ደግሞ በዛ ጊዜ ነበረ። አማከረው። ናታንን ሲያማክረው እግዚአብሔር ከአንተ ጋር ነውና በልብህ እንዳለ አድርግ አለው። እና አበረታታው ማለት ነው ዳዊትን። ናታን ግን ናታን ወደ ቤቱ ከሄደ በሌሊት እግዚአብሔር ተናገረው። በሌሊት ድምፅ አመጣ እግዚአብሔር ወደ ናታን። ናታን ያንን ድምፅ ከተቀበለ በኋላ ወደ ዳዊት ያንን መልእክት ይዞ መጣ። እንግዲህ አንዳንዴ መልካም የሚመስል ምክር አለ። ነቢይ ነው ናታን፣ እውነተኛ ነቢይ ነው፣ የጽድቅ ነቢይ ነው። በቃ ጥሩ ምክር መከረው። ግን ያ የእግዚአብሔር ሀሳብ ነው ማለት አይደለም። አንዳንዴ ጥሩ ምክር ሰዎች ይመክሩናል የሚመስል፣ ግን ረጋ ብለን ደግሞ ሳንጣደፍ ምን ማድረግ አለብን? በመንፈስ መመዘን አለብን። ጌታ ሆይ ይህ ከአንተ ነው ወይ? የምታዩት ናታን ምን አለው? በልብ እንዳለ አድርግ አለው። በቃ አድርግ፣ እግዚአብሔር ከአንተ ጋር ነው አለው። እውነት ነው፣ ከዳዊት ጋር ነው። ግን በዛች ሀሳብ እግዚአብሔር ከእሱ ጋር ነው? የእግዚአብሔር ሀሳብ ነው ወይ ነው ጥያቄው። እርጋታና ማጣራት ያስፈልጋል ማለት ነው፣ የእግዚአብሔር መሆኑ። ስለዚህ ይሄ በግል ህይወታችን በጣም ይጠቅመናል። በግል ህይወታችን በጣም ይጠቅመናል፣ ሁሉን ነገር ተቻኩለን ላለማድረግ ማለት ነው። ነቢይ ነው የተናገረን፣ አገልጋይ ነው የተናገረን፣ ከሌናቸው የተናገሩን በሚል ማለት ነው። ናታን ግን እውነተኛ ነው። እግዚአብሔርም ደግሞ ለዳዊትም ትክክለኛው መንገድ እንዲነገረው ስለፈለገ ወደ ናታን መጣና በህልም ተናገረው። ናታን ኖ ዳዊት አይደለም የሚሰራልኝ፣ እኔ በምድረ በዳ ከአባቶች ጋር ስጓዝ መቼ ስሩልኝ አልኩኝ፣ እሱ አይደለም የሚሰራልኝ ግን ከእሱ የሚወጣው ከጉልበቱ የሚወጣው ልጁ እሱ ይሰራልኛል ነው ያለው። ስለዚህ ይሄ ደግሞ የበለጠ ዳዊትን አስገርሞት አስደንቆት ወደ ኋላ እንዲያይ ሆነ የተጓዘውን ጉዞ ሁሉ። እና ላላስረዘምባችሁ ሀሳቡ ስለነገርኳችሁ ወደ ታች እንሂድና 17 ጀምረን እናንብበው። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው፣ እንደነገርኳችሁ ማለት ነው። ንጉሱም ዳዊት ገባ፣ በእግዚአብሔር ፊት ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ ነው። ይህ ነው ዋና የፈለግኩት፣ እስከዚህ ያደረስከኝ እኔ ማን ነኝ። የህይወት ጉዞውን ሁሉ ወደኋላ ተመልክቶ ማለት ነው። የህይወት ጉዞውን ሁሉ ተመልክቶ፣ ቤተሰቡን ተመልክቶ፣ እረኛ እንደነበረ ራሱን ተመልክቶ፣ ከቤተሰቡ ትንሹ እንደነበረ በቤተሰቡ ተረስቶ እንደነበረ ሳሙኤል እንኳን ሊቀባ ሲመጣ አንተ ይሄን ወደ ከብቶች ጥበቃ ተብሎ በቤተሰቡ ተልኮ ቆይ አንተ በሳሙኤል ሐሳብ ውስጥ የለህም አንተ ወደ ከብቶች ጥበቃ ሌሎች ወንድሞች ታላላቆቹ ይቅሩ ከነሱ ውስጥ ተብሎ ሁሉን ሐሳብ ይመስለኛል ሁሉን ሐሳብ በሰው ሐሳብ ውስጥ ባይሆን ግን በእግዚአብሔር ሐሳብ ውስጥ ነበር ያ እዚህ ያደረስከኝ እኔ ማን ነኝ አለ እስከዚህ ያደረስከኝ እኔ ማን ነኝ ቤቴስ ምንድነው ጌታዬ እግዚአብሔር ሆይ ይህ በፊት ጥቂት ነበር ስለ ባሪያህም ቤት ደግሞ ለሩቅ ዘመን ተናገርክ ደግሞ እኔ ካለፍኩ በኋላ እንኳን ለእኔ ቤተሰብ አሰብክ ነው እንደገና ደግሞ በረከቱን ቀጠልከው ነው እኔ ለስራ ነው ያልኩት አንተ አትሰራም ካንተ ጋር እንቀጥላለን ግን አንተ ስታልፍ ደግሞ ከልጅ ጋር እቀጥላለሁ ልጅ ይሰራል ማለት እግዚአብሔር አምላካችን ስሙ ብሩክ ይሁን
አሜን
አሜን ነው አያጩ አንዳንዴ ተቻኩለን ብንሰራ እግዚአብሔርን ሐሳብ እናበላሻለን ረጋ ስንል ግን እግዚአብሔር የተሻለ ያስባል ማለት ነው ነው ቆይ አንተ ትልህ በል ከልጅ ጋር ጉዳይ አለኝ ሊልም ይችላል ማለት ነው እግዚአብሔር አለ ስለዚህ ተገርሞ እስከዚህ ያደረስከኝ እኔ ማን ነኝ ለምስጋና ተነሳ እግዚአብሔር አምላካችን ስሙ ይባረክ ነፍሱን ሲያነቃቃ ጌታ አሁን ደግሞ በቃ ለጌታ በቃ እዚህ መድረሱ በሱ እንደሆነ ነው የሚናገረው እዚህ መድረሱ ወንድሞቼ እናቶቼ እዚህ የደረሳችሁት እንዴት ነው ጥሩ ስለምትተጉ ነው በትምህርታችሁ ሊሆን ይችላል በገንዘባችሁ ሊሆን ይችላል በሙያችሁ ሊሆን ይችላል በአገልግሎታችሁ ሊሆን ይችላል እዚህ ሀገር በመኖራችሁ ሊሆን ይችላል እንደ ኢትዮጵያዊ እዚህ ሀገር መምጣት ማለት ሎተሪ ነው ትልቅ ሎተሪ ነው እዚህ ሀገር መኖር ማለት እናንተ ከሌሎች ስለተሻላችሁ ነው ስለተሻልን ነው እዚህ ያለ ነው እኔ ብትጠይቁ እግዚአብሔር እንዴት አሽሎክልኮ እንዳመጣኝ አላውቅም በፍጹም በሁለት ቀን ሐሳብ ነው የመጣው እዚህ ሀገር በሁለት ቀን ሐሳብ አንዳንዶች አመታት አስቦት የማያገኙት አመታት ለፍተው ብዙ ገንዘብ ኢንቨስት አድርገው ማያገኙት ቆይቶ ነው የገባኝ በእግዚአብሔር ቤት መሆናችሁ በስሙ መጠራታችሁ እግዚአብሔር ልጆች መባላችሁ በእናንተ ጥረት ነው ስለዚህ ነፍሳችሁን አነቃቁ ይሄን ጌታ ማመስገን ይገባል
አሜን
ያለማቋረጥ ምስጋና ምንም ምስጋናውን የሚሸፍን ነገር ሊኖር አይገባም ምንም ምስጋናውን የሚጋርድ ነገር ሊኖር አይገባም
አሜን
በቃ እንደ ሰው እንደ መንፈሳዊ ሰው ነገሮችን ስታስቧቸው ለኛ እግዚአብሔርን ከማመስገን በቀር ሌላ ነገር ትርፍ ይከራስተው በጥረታችን በችሎታችን ያገኘነው ነገር የለም ለዚህ ያደረስከኝ እኔ ማን ነኝ ቤቴስ ምንድነው አለ ዘሬስ ምንድነው እንዴ ከኔ አርፈ ለኔ ከኔ በኋላ ላለው ትውልድ ማሰብክ እግዚአብሔር ከኔ አልፈ ኦ እግዚአብሔር ስሙ ይተባረክ አሜን ነው ክብር ለአምላካችን ይሁን ምስጋናውን አንርሳ ምስጋናውን እንድንረሳ እየታገለን ያለ ነገር ሊኖር ይችላል ይሆን ኒና እናንተን በቃ ምስጋና እንዳናቀርብ እናመልካለን ትላላችሁ ብሎ ስራ ጨመረባቸው ፈርዖን እስራኤላውያኖችን ልክ መጀመሪያ መልእክት እነ ሙሴ ገብተው ባሰሙ ጊዜ ህዝቤን ልቀቅ ይላል እግዚአብሔርን አምልኮ ያደርግልኝ ዘንድ በዓል ያደርግልኝ ዘንድ በምድረ በዳ ህዝቤን ልቀቅ ይላል ቁልጥ በኋላ ከዛ በኋላ ይሄ ህዝብ ጠግቧል አምልኮ ይላል በዓል ይላል ስራውን ጨምሩባቸው አድክሟቸው እንዳያስቡዋል በቃ አምልኮ የሚለውን ነገር እንዳያስቡት አንዳንዴ በጣም የሚያደክም ነገር ይኖር ይችላል በጣም ጊዜም የሚያሳጣ ድክምክም ውስጣችን አይምሯችንን የሚይዝ ነገር ሊኖር ይችላል በቃ እግዚአብሔርን ነገር እንዳናስብ እግዚአብሔርን ቃል እንዳናስብ ጸሎትን እንዳናስብ የቅዱሳን ንብረት እንዳናስብ ማገልገል የሚባለውን ነገር እንዳናስብ ሰይጣን አንዱ የሚያደርገው ነገር ቢዚ በሚባለው ነገር ነው የሚሞላው ቢዚ ስለዚህ ሰው ቢዚ ነው በቃ ይሮጣል እግዚአብሔር ይጠብቀን
አሜን
ያንቃን ጠቢብ ያርገን ምክንያቱም ሁሉም ነገር ያልፋል ነገርን በልክ ማረግ እንድንችል ማለት ነው። ነገር በልክ ያለኝ ይበቃኛል ማለት እንድንችል በቃ ዘውቆ በልክ ማረግ ካልቻለ ዘባራሳቱ ሊሮጥ ይችላል። በተለይ በዚህ ባራሳቱ በቃ በልክ ማረግ ካልቻለ ሁሉ ነገር በልክ ሲያረግ እግዚአብሔር ያለውን ይባርክለታል ይባርክለታል። ጌታ ስሙ ይባረክ። ጠላት ግን ቢዚ ያረግና በቃ እንድንረሳ ያረጋናል። ጌታችንን እንድንረሳ ያረጋናል። የእና አምላካችንን የቴቪዥንን ኃጢአታችንን ይቅር ያለውን ደውያችንን የሚፈውሰውን ከጥፋት የሚያድናትን ነፍሳችንን ይሄን ጌታ በመረት በቸርነቱ የሚከለለንን ይሄን ጌታ ይቅር የሚለንን ጌታ ይሄንን ጌታ ምን ያረጋብናል? ስውር ያረጋብናል። በቃ በቅልና ሐሳባችን ውስጥ እግዚአብሔር ነገር ጥፍት ይላል። ከዛ ለምን ሌላ ደሞ ማረግ ያለብን ነገር አለ ማረግ ያለብን ነገር አለ ደግሞ እንደገና ወይ ቸርች ምር ነበርብኝ ደሞ ያ ሌላ ጉዳይ ይመጣል እንደገና ሌላ ይመጣል ይመሻል ይነጋል ይመሻል ይነጋል ቢዚ ያረጋል። እግዚአብሔር ይጠብቀን ያንቃን። ነፍሳችንን ልናነቃቃት ይገባል። የተቤዥሽን ያዳነሽን ጌታ ምስጋናውን አጥርሽ አትርሽ 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 ያወጣሽን ጌታ አትርሽ። ሰው እንኳን ውለታ አድርጎ ሲረሳ እንዴት ያሳዝናል። መልካም ነገር ያደረገላችሁን ሰው እንኳን ስትረሱ ታፍራላችሁ። እንትና አለኝ እኮ ቢላችሁ ወይ ያውን ሁሉ ለታ ውሎልኝ ትላላችሁ። ያንን ሁሉ ነገር አድርጎልኝ ትላላችሁ። እግዚአብሔር ግን ከሰው ጋር አይነጻጸርም። ያደረገው ነገር ያምላካችን ስም ብሩክ ይሁን። ስለዚህ እንደዘመርንም እንደጸለይንም ቃሉም እንደተነገረን ህይወታችን ይሆንልን። አሜን ነው። እንደዛ ይሆንልን በቃ የማይረሳ አረሳም እንዳለ እንዴት ረሳለሁ እንዳለ ማን ረሳ ያርገን ጌታ። ጌታ ይባረክ። እሺ እንጸልያለን። ቆመን እስቲ ቆመን እንጸልያለን። ሃሌሉያ ጌታ ይባረክ። እንጸልያለን። ጌታን እስቲ እናመስግነው። የተቤዥንን ጌታ እናመስግነው። የረዳንን ጌታ እናመስግነው። ሃሌሉያ ጌታ ስም ይባረክ። እናመሰግናለን። በህልውና በመካከላችን ስላለ ተመስገን። ቃልህን ስላሰማህን ተመስገን። በዝማሬ ስለተናገርከን ስም ይባረክ። በጸሎትም ስለተናገርከን ስም ይባረክ። ነፍሳችንን ስላነቃቃህ ስም ይባረክ። ዛሬም ደግሞ በምስጋና መንፈስ እንድትሞላ ስለመከርካት ስም ይባረክ። አቤቱ ጌታ ይሄ የዘመርንበት መንፈስ፣ ይሄ የጸለይንበት መንፈስ፣ ይሄ ቃሉን የሰማንበት መንፈስ በሕይወት ዘመናችን ሁሉ እየጨመረ እንዲሄድ እንጂ ላይቀንስ በኢየሱስ ክርስቶስ ስም እንጸልያለን። አቤቱ ጌታ በማንኛውም ሁኔታ ውስጥ ብንሆን እግዚአብሔር በከፍታ በዝቅታ በማግኘት በማጣት በመብዛት በማነስ በማንኛውም ሁኔታ ውስጥ ብንሆን እግዚአብሔር አንተን ማመስገን ነፍሳችን ላትረሳ የተገባውን ምስጋና በፊት ልታቀርብልን አቤቱ ጌታ ሆይ እንድትረዳን ጸጋህን አብዛልን። በኢየሱስ ክርስቶስ በእያንዳንዳችን ላይ ይሄ ጸጋ የተትረፈረፈ ይሁን የተትረፈረፈ ይሁን አቤቱ ጌታ ሆይ ሃሌሉያ። ይትረፍረፍ የጸጋ ጌታ ሆይ ለሌላው ምልክት እስኪሆን ለሌላው ምልክት እስኪሆን ለሌላው ትምህርት እስኪሆን ለሌላው መገሰጽ እስኪሆን ድረስ እግዚአብሔር ሆይ ይህ ጸጋ እንዲትረፍረፍ ጸልያለሁ በናዝሬቱ በኢየሱስ ክርስቶስ ስም። ሃሌሉያ። ምንድነው እንደዚህ የሚያደርጋት ምንድነው የሚያደርገው እንደዚህ እስኪባል ድረስ ይሄ ሁሉ ችግርና መከራ ያለፈበት ደስ የሚለው የሚያመሰግነው ለምንድነው እስኪባል ድረስ በጌታ በኢየሱስ ክርስቶስም ጸጋ በልባሪያዎች ላይ እንዲበዛ ጸልያለሁ። በኢየሱስ ክርስቶስም በእህቶች ላይ እንዲበዛ ጸልያለሁ። በወንድሞች ላይ እንዲበዛ እንዲትረፈረፍ ጸልያለሁ። ክብር ሁሉ ለአንተ ይሁን ጌታ። አሜን። ሃሌሉያ። በምስጋና የተሞላ ህይወት ማርጎምጎም ከውስጣችን ተጠርጎ ጠፍቶ በምስጋና የተሞላ ህይወት ለእያንዳንዳችን እንድትሰጠን ጸልያለሁ። አሜን። ሃሌሉያ። አፋችን ጌታ የምስጋና ቃል ብቻ ላይወጣ የበረከት ቃል ብቻ ላይወጣ በጎ ቃል ብቻ ላይወጣ እግዚአብሔርን የሚያሞጋግስ ቃል ብቻ ላይወጣ እግዚአብሔር የሰንፍና ቃል ባፋችን ላይገኝ። አሜን። ህዝብን ጌታ ሆይ በጸጋ ባርከው። አሜን። በጸጋ ባርከው። አሜን። ተመስገን ጌታ። ሁሉም ነገር ያልፋል አንተ ግን አታልፍ። የማታልፈውን አንተን ያሰብን እግዚአብሔር ሆይ አንተን ያሰብን ማመስገን እንዲሆን እንድንርዳ።
አሜን።
ሃሌሉያ። ሊገለጥ ያለውን ክብርህን ያሰብን ማመስገን ይሆንልን።
አሜን።
የጊዜው ነገር ላይዘ የጊዜው ነገር ላይጨናንቀ የጊዜው ነገር ላይረባብሽ።
አሜን።
ነገር ግን ያዘጋጀውን ክብር ያሰብን።
አሜን።
በመስጋና የተሞላ ህይወት ስጠን። አሜን።
እናመሰግናለን።
እናከብራለን።
አሜን።
እንደዘመረ እንደዚሁ ህይወታችን ይሁን።
አሜን።
እንደ ቃሉ እንደዚሁ ህይወታችን ይሁን።
አሜን።
ተመስገን ጌታ።
ኢየሱስ
ከፍ ከፍ በል።
አሜን።
በኢየሱስ ክርስቶስ ክብር ስም
አሜን።
እግዚአብሔር ይባርካችሁ ይጠብቃችሁ።
አሜን።
እግዚአብሔር ፊቱን ያብራላችሁ ይራራላችሁ።
አሜን።
እግዚአብሔር ፊቱን ለእናንተ ያንሳ ሰላምን ይስጣችሁ።
አሜን።
በአብ ወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።
አሜን።
አሜን። ተባረኩ።